Gambino. VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ጥር 11 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። እንኳን ለበዓለ ጥምቀቱ አደረሳችሁ እያልን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በዚህ በዋሽንግተን ዲሲ ያሉ ነጋዴዎች ሰዎች በበዓል ሰሞን አውዳመቱን ለማድበቅ የሚለብሷቸው ባህላዊ አልባሳት ገበያ በኮቪድ-19 ምክንያት ዘንድሮ ተቀዛቅዟል እያሉ ነው።
እና ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጀምሯል።
የሰማችሁት የባህል አልባሳት ነጋዴ የሆነውን ተስፋሁን አዱኛን ነው። ስለ አውዳመት ሰሞን ገበያ ያጋራን ዘንድ እንግዳችን አድርገነዋል። በሌላ በኩል በወጣትነት ወቅት ህልማችንን ተከትለን በመውደቅና መነሳት ውስጥ እንዴት ማለፍ እንደምንችል የሚያሳየን ወጣት እንግዳ አድርገናል።
ያን ቀን ሲሄድ ያው ሰባተኛ ወጥቻለሁ ብዬ ሲሄድ ከአንድ እስከ አምስት ብቻ የወጡ ሰዎች ነው የሚያቀርቡት ተባለ። ከዛ ንብንም ብዬ የሆነ ወንበር እዛ አካባቢ ፈልጌ እንደ ስድስተኛ ሰው ተለጥፌ ቆምኩኝ እና የሰራሁትን ስራ ማሳየት ጀመር። ከዛ ያኔ ነው የመጀመሪያዎቹን ኢንቨስተሮችን ያገኘሁት።
የሰማችሁት ወጣት የቴክኖሎጂ ባለሙያ የሆነውን ዳዊት አብርሃምን ነው። በምሽቱ ይደመጣል። በተጨማሪም ጥምቀት በአዲስ አበባ እንዴት ተከብረዋለ የሚለውንም እንዳስሳለን። የሙዚቃ ግብዣም ይኖረናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማራ ደግሞ መርሃ ግብሩን በማቀናበር አብረናችሁ እናመሻለን። እናንተም አብራችሁን ለማምሸት ምርጫችሁ ስላደረጋችሁ እናመሰግናለን። አሁን ለአጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
ጦርነት በተካሄደባቸው የትግራይ ክልልና አዋሳኝ አካባቢዎች ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ እንደሚችል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። በጎንደር፣ በዳንሻ እንዲሁም በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ሰላማዊ ሰዎች ደህንነትና ከትግራይ ክልል የተፈናቀሉ ሰዎች ሁኔታን የተመለከተው ኮሚሽኑ አስቸኳይ ሰብአዊ እርዳታና ድጋፍ ሊቀርብ ይገባል ብለዋል። ኮሚሽኑ ከታህሳስ 6 እስከ ታህሳስ 11 ቀን 2013 ዓ.ም በጎንደርና በዳንሻ በመገኘት ከታህሳስ 22 እስከ ታህሳስ 27 ቀን 2013 ዓ.ም ድረስ ደግሞ በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ኡላጋና ቢሶበር መንደሮች በመጓዝ የመንግስትና መንግስት ያልሆኑ አካላት ተጎጂዎችና ሌሎች የሚመለከታቸውን አካል በማነጋገር ያደረገውን የምርመራና ክትትል ሪፖርት ይፋ አድርገዋል። የኢትዮጵያ ሰብአዊ መብት ኮሚሽን ምርመራ አካሄድኩባቸው ባላቸው በዳንሻ፣ በሁመራ፣ በቢሶበርና በአሉጋ ጦርነቱ የሲቪል ሰዎችን ሞትና አካላዊ ጉዳት ማስከተሉን አረጋግጠዋል። ነገ ረቡዕ በዋሽንግተን ዲሲ ዩናይትድ ስቴትስ ምክር ቤት ህንፃ ካፒታል ደጃፍ ላይ ቃለ መሐላቸውን የሚፈጽሙ ተመራጩ ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ ዛሬ ማታ በኮቪድ-19 ሳቢያ ህይወታቸውን ላጡ 400,000 አሜሪካውያን የመታሰቢያና አክብሮት መግለጫ ስነስርዓት ያካሂዳሉ። ዋሽንግተን ዲሲ ውስጥ በሚካሄደው ስነስርዓት የጆ ባይደን ባለቤት ጂል ባይደን እና የካማላ ሃሪስ ባለቤት ደግ ኢሞሆፍ ይገኛሉ። ከፕሬዚደንት ሊንከን ሐውልት በስተምስራቅ በሚገኘው ሊንከን መታሰቢያ ግዙፍ ውሃ ገንዳ ዙሪያ ዛሬ ማታ በሚከናወነው ዝግጅት ለኮቪድ ሰለባዎች መታሰቢያ 400 መብራቶችን ያበራሉ። በዚህ ሰዓት በመላ ሀገሪቱ የኒውዮርኩን ኤምፓየር ስቴት ህንፃን ጨምሮ በበርካታ ታዋቂ ታሪካዊ ስፍራዎች መታሰቢያ መብራቶች ይበራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ወደ 10 ዓመታት ያስቆጠረውን የሊቢያ ቀውስ ለመፍታት በቅርብ ሳምንታት የተመዘገበ ተጨባጭ እርምጃ ያሉትን አድንቀዋል። ዋና ጸሐፊው ለድርጅቱ የጸጥታ ምክር ቤት ባቀረቡት ሪፖርት የባዕዳን ወታደሮችና ቅጥር ተዋጊዎች በሙሉ እስከ ሳምንቱ መጨረሻ ሀገሪቱን ለቀው እንዲወጡ ጠይቀዋል።
ሀብታሙ ስዩምን እናመሰግናለን። ጋቢና ቪኦኤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። የኮቪድ-19 ወረርሽኝ ከተከሰተ ወዲህ የአደባባይ በዓል ገደብ ሳይጣልና ሲከበር የዘንድሮ የጥምቀት በዓል የመጀመሪያ ሆኗል። በበዓሉ ላይ እጅግ ቁጥሩ በዛ የተባለ ምዕመንና ታዳሚም ተገኝቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ባሰሙት ቃለ ምስጋና ህዝቡ በመተሳሰብና በመረዳዳት አንድነቱን እንዲያጠናክር አሳስበዋል። የዛሬው የጥምቀት በዓል አከባበር በሰላም መጠናቀቁን የፌደራል ፖሊስ ኮሚሽን ለአሜሪካ ድምጽ ገልጿል። በጃን ሜዳ የተከናወነውን ስነ ስርዓት ፀሐይ ዳምጠው ተከታትላ ተከታዩን ዘግባለች።
የዘንድሮው የጥምቀት በዓል በድምቀት ይከበር እንጂ የአሜሪካ ድምጽ ያነጋገራቸው የበዓሉ ታዳሚዎች ሰው ኮሮና ቫይረስን ችላ ማለቱን ተናግሯል። ጥንቃቄ እየተደረገ መሆኑንም የነገሩን አሉ።
የዘንድሮ የጥምቀት በዓል ለየት የሚያደርገው ነገር አምና ኮቪድ-19 ባለው በሽታ አልነበረም። ዘንድሮ ግን ኮቪድ-19 በሽታ መጥቶ በሀገራችን በጣም ከባድ ጉዳት እያደረሰ ነው። ሰው እንደ አምናው ጥንቃቄ አድርጎ አመት በዓሉን እያከበረ ነው።
ላኪዮት አባ ወልደ ኢየሱስ ሴፉ እባላለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የካህናት አስተዳደር ዋና ክፍል ኃላፊ ነኝ። በተለይ ዘንድሮ ኮረና ነው። በዚህ ኮረና እንደዚህ መሆን ከቻለ ኮረናው ሲጠፋ ደግሞ እንዴት መድመቅ እንደሚችል ማየት እንችላለን። አገራችን በእርግጥ ኮረና ወደዚህ ሀገር መጣ ሲባል ያው እምነቷ ወደ እግዚአብሔር መጮህ ነውና እንደሌላው ኃይል የላትም፣ እንደሌላ በጀት የላትም፣ እንደሌላ ብዙ ቴክኖሎጂ የላትም። ነገር ግን ቴክኖሎጂዋ፣ ሀብቷ፣ ጉልበቷ ሁሉ ፈጣሪ ስለሆነ ሁሉም በየቤተ እምነቱ ነው፣ ወደ ጸሎት ነው የሄደው። ዛሬ የጸሎቱም ውጤት ነው ኢትዮጵያውያን የተባለልን ያህል ያላለቁት፣ የተባለልን የተገመተልንን ያህል ያልሞቱት። አሁንም ደግሞ ህዝቡ ወደ ፈጣሪው እየተመለሰ እንዲህ ታጅበው እንዲህ ሲታይ በጣም ደስ ይላልና
በዓለ ጥምቀቱ ከሃይማኖታዊነቱ ባሻገር ማህበራዊ ትስስርን በሚያጠናክር ሁኔታ መቀራረብን፣ መታረቅን፣ ይቅር መባባልን፣ አብሮ መዘመርንና ማመስገንን፣ መብላት መጠጣትና በፍቅር መታየትን የያዘ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ አስረድቷል።
በዓለ ጥምቀታችን ባለፈው ዓመት በዩኔስኮ ለመመዝገብ እንደበቃ ይታወሳል። የቀደሙት አባቶች ይህንን በዓል ሲያከብሩ ከሃይማኖቱ ባሻገር የማህበራዊ ትስስሩ በሚያጠናክር ሁኔታ አብሮነትንና አንድነትን በሚያጎላ አግባብ ስለገነቡት በዓሉ እጅግ ተወዳጅና ተናፋቂ እንደሆነ መሆን አስችሎታል። በዓሉ አሳታፊ እንደመሆኑ መጠን የብዙ ባህሎችና የምስጋና ዘይቤዎች በልዩ ልዩ ቋንቋ ሲቀርቡ ከደስታ፣ ከአድናቆት፣ ከፍቅር፣ ከሰላም እና ከመከባበር ያለፈ ሌላ እንከን የማይታይበት አስደናቂ በዓል በመሆኑ የሀገራችን በዓለ ጥምቀት አከባበር ልዩ ሆኖ ይገኛል። ከሃይማኖት የመነጨው ይህ ማህበራዊ እሴት ኢትዮጵያውያን ሁላችንም በሚገባ ልንንከባከበውና ልንጠቀምበት ይገባል።
ፓትርያርኩ አክለው ሰው ራሱን ከኤችአይቪ ኤርስና ዓለምን እያናወጠ ካለ ኮሮና ቫይረስ ወረርሽኝ እንድጠብቅም መክሯል።
በበርካታ ዓመታት የህዝባችንን ጤና ጠንቅ ሆኖ የቆየው የኤችአይቪ ኤድስ በሽታ አሁንም ህዝባችንን በተለይም ወጣት ልጆቻችንን እያጠቃ እንደሆነ እየተሰማ ነው። በመሆኑም ይህንን በሽታ ለመከላከል አንድ ለአንድ በመተማመን መጠበቅ የሚለውን የቅዱስ ወንጌል አስተምህሮ ከሁሉም አማራጭ በላይ አስተማማኝ መከላከያ ስለሆነ ህዝቡም ይህንን በመቀበልና በማክበር ከኤችአይቪ ኤድስ በሽታ ራሱን እንዲጠብቅ በእግዚአብሔር ስም እንመክራለን። በበሽታው ተይዘው የሚገኙ ወገኖችም በሐኪም የታዘዘላቸውን መድኃኒት በሰዓቱ እንዲወስዱ ጸበል ሲጠመቁም ሳያቋርጡ ሁለቱንም አንድ ላይ እንዲወስዱ አጥብቀን እንመክራለን። በመጨረሻም ህዝበ ክርስቲያኑ ይህንን በዓለ ጥምቀት ሲያከብር ዓለማችንንና ሀገራችንን ከባድ ስጋት ላይ የጣለው የኮሮና ቫይረስ እንዳያጠቃው ሁሉም ከፍተኛ ጥንቃቄ እንዲያደርግ አባታዊ መልእክታችንን እናስተላልፋለን።
የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ክብረ በዓሉ ላይ ተገኝተው ባስተላለፉት መልእክት ዛሬ በታላቅ ድምቀት የሚከበረው የጥምቀት በዓል በዩኔስኮ በዓለም በማይዳሰስ ወካይ ቅርስነት የተመዘገበ መሆኑን አስታውሷል። ኢትዮጵያውያን እንደ ሰርገኛ ጤፍ ናቸው አይለያዩም መሰረት ጠንካራ ጥምረት ነው ያላቸው ስሉ የአዲስ አበባ ምክትል ካንቲባ አዳነች አቤቤ ያብሮነትና መተሳሰብ መጠንከር እንዳለበት መልእክት አስተላልፈዋል።
ህብረ ብሔራዊ ህዝቦችን የምታኖር ለኢትዮጵያም ብቻ ሳይሆን ልዩ ልዩ ዜግነት ላላቸው የዓለም ህዝቦችም መኖሪያ መሆን ትላለች። ስለዚህ ለሁላችንም ተበቃናለች። ጠርዝ ለጠርዝ ቆመን ሀገር መገንባት እግዚአብሔርን ማምለክ በዓልን ማክበር አንችልም። በአንድ ነገር ልዩነት ቢኖረንም በሌላው እንተሳሰራለን፣ አንድነት አለን። እኛ ኢትዮጵያውያን ልንለያይ አንችልም። ስለዚህ በመከባበር መንፈስ መቀራረብ አለብን። ከእግዚአብሔርም ከሰውም ያኔ በሰላም እንኖራለን። ያኔ አንገዳደልም፣ ያኔ አንጠፋፋም፣ ያኔ አንጨካከንም። እውነተኛው ማንነታችንም ይሄ ነው።
የዘንድሮው የጥምቀት በዓል አዲስ አበባ ውስጥም ሆነ በመላው ሀገሪቱ ያለምንም የጸጥታ ችግር መካሄዱንና መፈጸሙን የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምፅ ገልጿል።
ፌዴራል ፖሊስ እና የክልል ፖሊስ የአዲስ አበባ የድሬዳዋ እና ሌሎች የጸጥታ አካላት በጋራ ባደረጉ የተቀናጀ የሰላም እና ጸጥታን የመጠበቅ ስራ ላይ የተሰማሩት ኃይሎች ከህብረተሰቡ ጋር ባደረጉት ጠንከር ያለ ዝግጅት እና ጥበቃ በሁሉም ቦታ በተደረገው ምንም በሀገር አቀፍ ደረጃ ምንም የተፈጠረ የጸጥታ ችግር የለም። በዓሉ በሁሉም በሀገራችን በጎንደር በጅማ በሁሉም በባሌ በሁሉም አካባቢ ጠቅላላ በሀገራችን በአዲስ አበባም ጭምር በሰላም በደመቀ ሁኔታ በዓሉ በሰላም ተጠናቋል።
በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው ታዳሚዎች የኮቪድ-19 መከላከያ ፕሮቶኮልን አለማሟላታቸውንና የአፍና የአፍንጫ መሸፈኛ ያላደረጉ ያለመቀራረብን መመሪያ ያልተከተሉ እጅግ የበዛ ቁጥር ያላቸው ሰዎችን አይቻለው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው እናመሰግናለን። የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆችም ጥምቀትን የመሳሰሉ በዓላት ሲቀረቡ ለወትሮ ደንበኞቻቸው ይበዙባቸው ነበር። የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን የሚያጋራው እንግዳ አለው።
አመሰግናለሁ ኤደን። በስልክ መስመራችን ላይ ጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስኤ የተሰኘውን የቁንጅና ውድድር በማሰናዳትና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን የጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን በመጀመሪያ በእጅጉ አመሰግናለሁ እንግዳይ ለመሆን ስለፈቀድክ።
እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ሕዝብ እንኳን ለጥምቀት በዓል አደረሳችሁ ለማለት እፈልጋለሁ።
እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ
ኢትዮጵያን ትዋይስ ቡቲክ በላንድ ማርክ ውስጥ 2000 በፈረንጆች አቆጣጠር የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድ ማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በ2018 ወደዛ አድራሻችንን ቀይረናል። እንግዲህ ለብዙ ዓመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከዋንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ 2 ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ጉዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደ ክርስትና፣ ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጀምሯል። አሁንም እየፈጠረ ነው።
ጥምቀት ሲቃረብ፣ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ እስቲ አጋራ።
አዎ፣ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆን ቤተክርስቲያኖች እና እኛም እንግዲህ በሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት እና አንዳንዶቹ በተለይ ቀድመው ሁለት ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ። ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው እና በጣም ደስ ይላል። በተለይ ቤተሰብ ያለው ሰው ባል፣ ሚስት፣ ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ የታወቀ ነበረ እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ፣ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም እና ይህን ደግሞ እኛን አካባቢ በደሜ ኤሪያ ለየት የሚያደርገው እንደምታውቀው በጣም ብዙ ኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደው ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር።
ቀደም ብለህም ጠቅሰዋል፣ ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካም በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብሶች ንግድ ላይም እየፈጠረ ያለውን ጫና አስረድተናል። የፈጠረው ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል። በቫይረሱ ምክንያት ሱቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት አድርጋችሁ ነው በመድረስ ላይ የምትገኙት?
ልክ ነው። መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ከዋል ነው፣ በጣም ጠቀሜታው ከፍ ያለ ነው እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን ልክላቸዋለን እና ትልቁ የሶሻል ሚዲያውም ሆነ የቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ እስከ ባሉበት ድረስ በፖስታ እዛው እናደርስላቸዋል ማለት ነው እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ነው ያለነው፣ በጣም ትልቅ የተንጣለለ ሞል ውስጥ ከእጅ ማጽዳት ጀምሮ ርቀትን በመጠበቅ በጥንቃቄ መጥተው መጠቀም ይቻላል። መምጣት ደግሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች በመግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያው ወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ብርዝዴዎችም፣ በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ ባህላቶቹን ዝግጅቶቹንም እንዲያከብር በነዛ መንገዶች በመጠቀም ስቲል ግንኙነታችንና ንግዳችንን እየቀጠል እንገኛለን።
አንድ የመጨረሻ ጥያቄ ላስቀጥል። ደንበኞቻችሁ ከተለያዩ ባህሎች ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ?
ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን ሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደሉም፣ አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋር ሄደው ለመግዛት ይፈልጉና የእኛን ሲያዩ ወደ እኛ መጡ ይገዛሉ። እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄድን ማጥፋት የለብንም እና እናንተን ጋር እቃ መጠን ብንገዛ የስራ እድል ትፈጥራላችሁ፣ ሀገራችን አፍሪካን ኮሚኒቲያችንን ትደግፋላችሁ ነው የሚሉት። እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው። ባህላችንን እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርና መዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆን ለማሳየት ትልቅ ገዛ ያደርጋል። ቅድም እንዳልኩትም ደግሞ የሀገራችን ኢኮኖሚ ማሳደግ መልኩ እነኚህ አልባሳቶችም ቁሳቁሶችም የሚመጡ ከኢትዮጵያ ስለሆነ የስራ እድል በመፍጠርም አንጻር ከፍተኛ ጠቀሜታ አለው እና ያ ነው።
ተስፋውን አዱኛ፣ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ።
በጣም እኔም አመሰግናለሁ ቪኦኤ ለሰጣችሁን እድል። እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣትም ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ይስጥልኝ። አመሰግናለሁ።
ሀብታሙ ስዩምና እንግዳውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየቤታችን ሆነን የምናሰናዳንላችሁን የጋቢና ቪኦኤ መሰናዶ ነው። ወደ ቀጣዩ እንግዳችን ደግሞ እንለፍ። ዳዊት አብርሃም ይሰኛል። ዳዊት ለጋቢና ቪኦኤ መሰናዶ አዲስ አይደለም፣ ከዚህ ቀደም እንግዳ አድርገነዋል። ዳዊት ቅኔ ቴክኖሎጂስ የተሰኘ ተቋም ያለው ሲሆን በዚህ ድርጅት በኩል ኩኩሉና ገበታ የተሰኙ የስልክ ላይ መጫወቻና የጊዜ ማሳለፊያ መተግበሪያዎችንም ሰርቷል። በወጣትነት እድሜው ተቋም ማቋቋም በጣም ከባድ እንደሆነ የሚገልጸው ዳዊት እንዴት ቅኔ ቴክኖሎጂስ የተሰኘውን ተቋሙን የአራተኛ ዓመት ተማሪ እያለ የመመስረት እድል እንዳጋጠመው ከሚያስታውስበት ዘገባው ይጀምራል።
አዲስ አበባ ዩኒቨርሲቲ ኤሌክትሪካል ኮምፒውተር ኢንጂነሪንግ ነበረ የጨረስኩት። 2016 አካባቢ የጨረስኩት። ከዛ በፊት ከመመረቄ በፊትም አይኮግላፕስ የሚባል የሶፍትዌር ካምፓኒ አለ ኢትዮጵያ ውስጥ። በአርቲፊሻል ኢንቴሊጀንስ ላይ ነው የሚሰሩት አተኩረው። እዛ ሰራ ነበር። መጀመሪያ የሰራሁት እዛ ነበር። እንደ ኢንተርን እዛ አብሬ ሲሰራ ጌሞች ላይ የሰራ ነበረ እና ልክ የመመረቂያ አመቴ ላይ ከመመረቂያ ፕሮጀክቴ ጎን ለጎን ጌም እየሰራው ነበረ። ኩሉ የሚባል ጌም ያኔ ነበረ ያው የመጀመሪያውን ጌማችን ያው የሰራሁት እና ያኔ እሱን እየሰራው ነበረ። የኢትዮጵያ ደግሞ የአይሲቲ እንትን አለ ውድድር አለ በየአመቱ የሚካሄድ እዛ ውድድር ላይ ገብቼ ነበረ። እሱን አሁን ይዤ ያኔ ስወዳደር ወደ ሰባተኛ ነው ስምንተኛ ወጣው። ያኔ የውድድሩ ተካፋዮች ውድድሩ ሲያልቅ ከአንድ እስከ አስር የወጡ ሰዎች እንትን ያቀርባሉ ተብሎ ነበረ ኤግዚቢሽን። እዛ ላይ ያን ቀን ሲሄድ ያው ሰባተኛ ወጥቻለሁ ብዬ ሲሄድ ከአንድ እስከ አምስት ብቻ የወጡ ሰዎች ነው የሚያቀርቡት ተባለ። ከዛ እንደምንም ብዬ የሆነ ወንበር እዛ አካባቢ ፈልጌ እንደ ስድስተኛ ሰው ተለጥፌ ቆምኩኝ እና የሰራሁትን ስራ ማሳየት ጀመር። ከዛ ያኔ ነው የመጀመሪያዎቹን ኢንቨስተሮች ያገኘት።
ከዩኒቨርሲቲ ተመርቆ ከወጣም በኋላም ተቋሙን ለመክፈት የነበረው ሂደት ከግማሽ አመት በላይ እንደወሰደበት የሚናገረው ዳዊት ቅኔ ቴክኖሎጂስ የተሰኘው ተቋሙ በ16 ባለሙያዎች እየታገዘ ኩኩሉ የተሰኘውን የስልክ መተግበሪያ ማስፋት መጀመሩን ይገልጻል። ነገር ግን በነበረው የአስተዳደር ችግር እንዲሁም የገቢ ውስንነት ምክንያት ብዙዎቹ ባለሙያዎች እየለቀቁ እንደሄዱም ነው የሚያስታውሰው።
ከዛ ያው ተመርቄ ስወጣ ቅኔ ቴክኖሎጂስ የሚባል ኩባንያ ከፈትን። ከጓደኞቼ ጋር ነበር እንትን ያደረግነው። አራት አመት ሆኖታል እንግዲህ ያ ከተፈጠረ፣ ወደ አምስት አመት እየጠጋ ነው። እስከዛ እስከ አሁን ያው ኩኩሉን ያኔ ሰራን። ኩኩሉን በደንብ ጨረስ ነው ሰርተን። ከዛ በአፍሪካ ውስጥ ደ ቤስት ኢንተርቴንመንት አፕ አዋርድ አሸነፈ ሳውዝ አፍሪካ ላይ ኩኩሉ 2018 ላይ። አሁን ደግሞ ገበጣ የሚባል ጌም ሰርተናል። ያው ቲማችን ሀል እያደገ እየተቀነሰ እያደገ እየተቀነሰ አሁን ያለበት ደረጃ ላይ ደርሷል። እየሰራን እየቀጠል እንገኛለን። እንግዲህ ኦልሞስት ምንም ነበር ማላውቀው ማለት ይችላሉ። አሁን ሳስበው ወደኋላ ተመልሼ ምን ያህል ብዙ ነገር እንደሚቀር ሳስበ ያለና ቢዝነሱ ራሱ አዋጭ አይደለም እና አዋጭ ገና ራሱ እዛ ላይ ለመድረስ በጣም ገና ስንት ጊዜ ፈጅቶበታል እና እንደ ጌም እየሰሩ ለመተዳደር የሚያበቃ አይነት ቢዝነስ አልነበረም። እና እስከ ቅርብ 2020 ድረስ ራሱ ትልቅ የሚባል እንደዚህ ሬቨኒው አላገኘንም ነበረ። የሚባል ገቢ ያገኘነው 2020 ላይ ነው ለመጀመሪያ ጊዜ። እና ከዛ በፊት ያለው አይደለምና ያስቀጥል ያው ራሱን ማስተዳደር የማይችልበት ጊዜ ነበር ያሁሉ 4 ዓመት። እና በዛን ጊዜ ምንድን ነው አንደኛ የሶፍትዌር ኢንጂነር ስለሆንኩኝ የተለያዩ ፍሪላንስ ስራዎችን ሰራ ነበር የተለያዩ ድርጅቶች እዚህ ኢትዮጵያም ውጭም ያሉ ድርጅቶች ሰርቻለሁ። እና ምን ነበር ማድረገው ያው መጀመሪያ ላይ ያገኘነው ፈንድ በዛም በዚህም ቶሎ ስላለቀብን ከዛ በኋላ ለመቀጠል እየሰራው ገበያ የሚባልም ድርጅት ለማስተምር ነበረ። እዛም የሶፍትዌር ፕሮጀክት ሲመጡ ሰራ ነበረ። ከማገኘው ገቢ ላይ ነበር ደሞዝም ከፍለው። ገና ሳይሰራ ስገር ሌላ ቦታ እየሄድን እያለን እየተመላለስን ነው የቀጠለው። እና በዚህ መሀል በጣም አንድ ጠቃሚ ነው ብዬ
ምንም እንኳን ጌሞቹ ዓለም አቀፍ ተቀባይነትን እያገኙ ቢመጡም በተቋም ደረጃ መቀጠል ግን ትልቅ ተግዳሮት እንደነበረው ዳዊት ይገልጻል። ባለፉት 5 ዓመታት ውስጥም አብሮት የዘለቀውን ሄኖክ ተክሉን በአጋር መስራችነት ሊያስመዘግቦ ይችላል። ይህንን ውሳኔ የወሰነውም ካገኘው የልምድ ተሞክሮ እንደሆነም ይናገራል።
በጣም የምመክረው ነገር ምንድነው? ጥሩ የሆኑ ሰዎችን ስታገኝ መሰሰት የለብሽም። በቃ የካምፓኒውን ድርሻ ልትሰጫቸው ይገባል። ሁሉንም ሰው ከፍዬ ጨርሰዋለሁ ካልሽ ባለሀብት ካልሆንሽ አትችይም። እና እንደ እኔ አይነት ደግሞ ገና ከትምህርት ቤት ጀምረው እንደዚህ ነገር ለመስራት የሚፈልጉ ሰዎች ሲኖሩ ብዙ ጊዜ በራሳችን እንደዚህ ከምናገኘው ከፍሪላንስም ከተለያዩ ፕሮጀክቶች ከሆነ የምንከፍለው በቂ ብር አይኖረንም መቼ። ስለዚህ በጣም ጠቃሚ የሚለው ነገር ጥሩ የሚባሉ ብዙ ፓርትነሮች መኖር አለባቸው። ድርሻቸው ምሳሌ ድርሻ የሚኖራቸው የድርጅቱ ነገር በጣም ጠቃሚ እንደሆነ አስተውያለሁ በራሴ ጉዞ። ከዛ ባሻገር ግን በቃ በወደቅሽ ቁጥር መመለስ ነው።
አፍሪካዊ የሆኑ ጨዋታዎችና ባህሎችን ከቴክኖሎጂ ጋር ማዋሃድ ለትውልድ ቀረጻው ትልቅ ጥቅም እንዳለው የሚገልጸው ዳዊት ዋናው ነገር ወድቆ አለመቅረት ነው ይላል። የሰራቸው ጌሞችም ኩኩሉ እንደ አውሮፓውያን አቆጣጠር በ2018 በምርጥ የመዝናኛ ጌምነት፣ ገበጣ ደግሞ እንደ አውሮፓውያን አቆጣጠር በ2020 በምርጥ አፍሪካዊ የስልክ መጫወቻ ተብለው ተመርጠዋል። በተጨማሪም ገበጣ የተሰኘው መተግበሪያ አሁንም በሙከራ ሂደት ላይ ያለና ወደ 30,000 የሚጠጉ ሰዎች ከአፕ ስቶር ላይ እንዳወረዱትም ዳዊት ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ጥር 11 2013 መርሃ ግብራችንን እዚህ ላይ ፈጸምን። ሳስተናግዳችሁ የቆየሁት ኤደን ገረመው ነበር። መርሃ ግብሩን በማቀናበር ኤልያስ አስማረ፣ በአርትዖቱ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። መልካም የጥምቀት በዓል ይሁን እያልን በዚሁ እንሰናበታለን። ደህና ደሩ።
Shaidan kan nayon mit